የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በአለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምሰምብታችኋል ያን የተለመደውን ያክብሮት ሰላምታችንን ያስቀደም የዛሬ የካቲት 13 2008 ወይንም እንደ አውሮፓውያን አቆጣጠር የፌብሩዋሪ 21 2016 ቅንብራችንን ይዘን ቀርበናል። በቅድሚያ አንድ ጽሑፍ እናስተምጣለን። ጽሑፉ የጆዋር መሐመድ ጭምብልና የኦሮሞ ድርጅቶች ወልጋ አዳፍርድ ይላል። በመቀጠልም ከሴቭ ኢትዮጵያን አድቮኬት ግሩፕ የተሰጠ መግለጫ እናቀርባለን። ለከምሽቱ 12 ሰዓት ሲል የሳምንቱ ዋና ዋና ዜናዎች ይደመጣሉ። ከዜና በኋላ በትናንትናው ለታስቦ ለዋለው የካቲቱን ሰማዕታት 79ኛ ዓመት መታሰቢያ የተደረጉ መልእክቶች ከተደመጡ በኋላ የኢትዮጵያ አንድነት ሬዲዮ ሳምንታዊ መልእክት አስደምጠን የሳምንቱ ስርጭት ይጠናቀቃል። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም የለቱን ስርጭታችንን በሚቀጥለው ሙዚቃ እንከፍታለን። يجوار محمد چنبلنا يورمو درجتوش والغادة فرد عند يتمتع تابني نقرال من هالبات چقرو كنه كونه انجا يورمو پولتك نيوچنن يميلوتن عندان دسوش تقبارو ينكسكاسي ساي غراد غابانا ونت نيسوش پولتك نيوچنا چوويس انيفت سلو پولتكا من النتيا لنگن الزابي وسن سلو هون يهون بيه راسين لما تيك قرددالو إنين دمي قبعين كونه پولتكا نياسي بال يمه برسابن پولتكاوي مهبراوي نا ايكونامياوي تياكيو شانسطو بغل وين ببودن تاقفو بابا لنت باست بابا لنت وين بامرار سچ النت تاقلو يميات تاقل يهمالت انكنا اللو بلو يعملون يمنقس پوليسيك ار يميلون ديموالا ديستقاكل وين تقباراوي انداي درق سبعوي نا ديموكراسيوي مبتوشن دي كبرو موسنا نامباغن النت دي وقدونا يتشال عماراك نو بلو يعملون پوليسي نا يستقادر سرات لماسفن بسلاماويم هون بتتك تقل يمي تاقل سو مالتنو انداند ين يهاجر politica partiochina politica nyanan bayochkin يميسروتن يمعوكو راساتشو سفيت مرتنا قزا يميفلقو يوهانن اسكتلو عبدو يمياسابدو ناتشو politica nyan politica nyan يمياسنو عفون دامت عمن ناقرو سايحون يزبن فكرنا كبريتا لماغنيتنا قلبن بمساب ببلحات منكساكت مچالونو يهزبد غافي للو politica nyan سايحون يكن هلمنيانو ين صحف اندصف مكنياتي هونن يورومو بوليتيكنيانا اكتيفيست نو يتبالا يميورالت يجوار محمد اون اوروميا اورومونات بميل رس ياسنببن صحف نو اندونتو كونه جوار بوليتيكنيا سايحون يبوليتيكا طبت اوقات يللو يالبسله قلبنا عفوندا متا يميقباطر منانيا سو نو باند وقت باند يسبسبا بوتا لاي تغينتو كادرغو نغغر تقنچبو بفيسبوك تلقو سلنبرو يالون عدام اتشوانو بزي نغغرو لاي ارسو بطول لدبتا كوابي يمينورو كزتنا پرسنت بلاي يمينو هزب اسلام اندهوننا كريستيانو چانگتاچون دفتون دمينورو غلصو انغتون قنا يميادر كريستيان كال انغتون بمينچ اندميبال بكرات نغرونال تاديا يهسو اكرار اسلام نو ويس پولتيكنيا يكرستن نامنا تكتا يهونو ييتو بياز وانغتون مدفات عالبت انغتون كاكنا بمينجانو يمنلو يميلو جوار لكرستن نامنا تكتا يهورو موهز انديت لي تاقلي چلال منالباتم كسومالينا كافار هز بستكر اورومون چمرو ليلاو هز كافيلو يسلمنا كاريو دقمو يكرستن نامنا تكتا يهونو تاديا يبولتكاتونا وانان اكتلستن يميلسو انديت نو هزبن بهاي مانو تتلاعيتو ينمنا تكتا عيدا لم يميلوني هبرت سبكفل لما استقات عدبا بايقومو يميكا سكس جوار من البات كسوماليو على الشباب وهم بصوري عنا يرا كمين كساكسو سلاماوي منقست وينم اي سي سي كمي بالو درجوتوش قار قننيو النتي عالو وينم انني درجوتوش بميفت سمو تقبار تماركو بورمو بوليتك نيوش چنبل تشفنو بسومالي نابا مكاكل نيو مصراك يميفت سمو شبر يتو بياستين دي دقم لما عدرق يمين كساكس الشباري ليهوني جلال يسو بناتو بكولي سمين شو عمارا باهوني زر عمد عدب اندهونا سلرسو بتسعفو صحفوش لاي عمب بيانلو يتبالو نتكهونا يناتون تت يمينة كس عصفاري سونو كمالتوش من اللي بالي جلال لنگرو لني عمارة بالت عمارينيا تناغاري هون سايحون هاگرون باندينيا درجا يميو دمالتنو بزي سلليت مسارت كاهوني عمارة كلل مولد بچاون عمارة لياسينيا يچلم وين كامارة كللوش كاللوش كللوش كامارينيا قوانقوا بتلي قوانقوا عفوني فتاسو عمارة لبالاي چلم مالت عيدلم ييچ عگر هاگر هون اس كاهوني زلقاچو كلو ميتوبياي بهبرت بتگادلو تگادلونا بكفلوت مسوعت النتنو إثيوبيا بحال تغفتا مريتوا سينة تاكنا ليلة هاجر بانديرا سيولة باللب شايو بندت انبا يتاتبو بحال يتعذباتن مريتا سلككا بانديرا وملسا ستاكل بدستان بولات بدمن ناباتن تاكشو اسك براواتي نورو النرسوناتشو عماروش عمارا لمهونو دقمو كغو جام كولو كغون دروين كشوا مولدن عيدا يكم سليتو بيابز ستو يميشن نكوهلو عماروش ناتشو عمارين ياما بيتن يوم كلل تناغاري عالو عمارين ياتناغر هلو عمارانو بيبال نورو አበበ ገላው የኔ ጀግናዬ በአደባባይ አስተንግጦ ከበሽታው ጋር ውግዘቱ ታክሎ አካሉንም ቅስሙንም ስለሰበረው ማገገም አልችል ብሎ እስከወዲያኛው የተሸኘው ሟቹ ጠቅላይ ሚኒስትር መለስ በቃላት አጠቃቀሙ ባረፍተ ነገር አመሰራረቱ በቅሬና በመሳሪያው አነጋገሩ ከማራ ክልል የተወለዱትን የሚያስከነዳል ነበር እንዴ? ነው ወይስ በደምና ባጥንት ንጹህ አማራ ንጹህ ኦሮሞ አለ ለማለት ነው? ከወያኔ በፊት የነበሩት ሁሉም መንግስታት አማሮች ነበሩ የሚባለውም በነበራቸው የአገር ፍቅር እንጂ ከአሁኑ የአማራ ክልል የተገኙ ስለነበር አይደለም። ለምሳሌ እኔ በአሁኑ ጊዜ ብሔር እየተባለ ስም ከተሰጣቸው ውስጥ የሦስቱን ደም አለኝ። ያም ሆኖ እኔ ሀገሬን የምወድ የአስተዳደር ስርዓቱ ተስተካክሎ ልጆቿን አሰባስባ ኢትዮጵያ እንደ ሀገር እንድትቀጥል ጽኑ ፍላጎት ያለኝ ስለሆንኩ ዘሬን ለማወቅ ለሚጠይቁኝ ሰው አማራ ነኝ ብዬ ነው መልስ የምሰጠው። ጃዋር የሚባለው ሰው ኦሮሚያ የኦሮሞ ናት ይለናል። የትኛው ኦሮሚያ? ወያኔ ኦሮሚያ ናት ብሎ የከለላት ናት ወይስ ሌላ? ይህን ጥያቄ ያለ ነገር አላነሳሁትም። ኦነጎች ወሎ ኦሮሞ ነው፣ ኤሊባቦር ወረሂመኖ የመሰረቱት ወረይሉ ወረባቦ ወረሂመኖ የኦሮሞ ሀገር ነው እንደሚሉ ስለማቅ ነው። ታሪክን መለስ ብለን እንይካልን አይደለም ወሎና ሸዋ አርሲ ወለጋ የኦሮሞ መኖሪያዎች አልነበሩ። በወቅቱ የነበሩት የኢትዮጵያ ነገስታት የተዳከመውን ኃይላቸውን ካጠናከሩ በኋላ በኦሮሞ ወራሪዎች በኃይል የተያዘባቸው መሬት ማስለቀቅ እየቻሉ በመፈናቀል ምክንያት በኦሮሞዎች ላይ ሊደርስ የሚችለው ችግር እንደ ሰው አሳስቧቸው ተዋቸው እንደ ሀገሬው ገብረው ይኑሩ ብለው ኢትዮጵያዊ ዜግነት እንዲሰጣቸው በኢትዮጵያና በውጭ ሀገሬ ታሪክ ጸሐፊዎች ተረጋግጧል። በዚህ መንገድ ኢትዮጵያዊ ዜግነቱን ያገኘው ኦሮሞ ቃሉን ሳያጥፍ በሀገራችን ላይ ጦርነት የከፈተውን ጠላት ለመመከት በሚደረገው ትግል ሁሉ ከሁሉም ኢትዮጵያዊ ጎን ከፊት ረድፍ በመሰለፍ በመስዋዕትነቱ ሀገራችንን ሲያስከብር ኖሯል። የኢትዮጵያ ታሪክ ጠላቶች አረቦች የኢትዮጵያን ኃይል ለማዳከም ሲሉ ከቀጥተኛ ወረራ ጀምሮ የተለያዩ ሙከራዎች ሲያደርጉ ኖረዋል። ይህ ሙከራቸው በ1950ዎቹ መጀመሪያ አካባቢ በሰሜን ሀገራችን ክፍል ባቋቋሙት ጀብሃ፣ በኋላም ከዚሁ ድርጅት አፈንግጠው በወጡት ሻቢያዎች አፍራሽ እንቅስቃሴ የመጀመሪያው ህልማቸው ተሳክቶ ኢትዮጵያ በቀይ ባህር አካባቢው ላይ የነበራትን ድርሻ እንድታጣ፣ ኤርትራ እንድትገነጠልና ወደብ አልባ እንድትሆን ተደረገ። ሻቢያ የአረቦችን መፈክር አንግቦ የተነሳበትን ዓላማ ከዳር ለማድረስ የቀረውን ኢትዮጵያዊ ኃይል መበተን ነበረበት። በመሆኑም ከአረብ ሀገሮች በሚፈስለት ዶላርና ሁለንተናዊ ድጋፍ ታግዞ ወያኔና ኦነግን ጨምሮ የጋምቤላ፣ የቤንሻንጉል፣ የሲዳማና የኦጋድን ነጻ አውጭ ድርጅቶች እንዲመሰረቱና ጸረ ኢትዮጵያ ትግል እንዲያካሂዱ በማድረግ ዓላማውን በግንቦት 1983 ዓ.ም ላይ አሳካ። ወያኔ የሻቢያ የበኩር ልጅ ሆኖ በተለየ እንክብካቤ መላ ኢትዮጵያን ከተቆጣጠረ በኋላ ነጻ አውጭ ድርጅት ነን የሚሉትን አሰባስቦ የብሔር ብሔረሰቦችን የራስን ዕድል በራስ መወሰን እስከ መገንጠል መብት በሕገ መንግሥት አጽድቆ የኤርትራን ነጻነት ሕጋዊ ካደረገ በኋላ ትግራይንም ገንጥሎ የትግራይ ሪፐብሊክ ይመሠርታል ተብሎ ሲጠበቅ ንዋየ አጓጉቶት ከኢትዮጵያ ጫንቃ ላይ ተጣብቆ ሕዝቡን በዘርና በሃይማኖት እየከፋፈለና እየዘረፈ እስካሁን ቀጥሏል። ከመነሻውም ኦነግም ሆኑ ሌሎች የጎሳ ድርጅቶች የተመሰረቱት የአረቦችን ዓላማ ለማሳካት ተብሎ እንጂ የራሳቸው የሆነ የተለየ የፖለቲካ አጀንዳ ስለነበራቸው አልነበረም። ከነኚህ የሻቢያና የወያኔ አብሪ ሆነው ወያኔና ሻቢያን እየመሩ ወደ መሃል ካስገቡት ድርጅቶች መሃል በሰላማዊ ኢትዮጵያውያን ደም የተጨማለቀ እንደ ኦነግ ያለ የተበላሸ ድርጅት የለም። ባሶሳ፣ ባርባጉጉ፣ ቦተርና በሌሎችም አካባቢ ዜጎች አማራ በመሆናቸው ብቻ በዚህ ድርጅት እንደ በግ ታርደዋል፣ በሳት ተቃጥለዋል፣ ከነ ሕይወታቸው በገደል ተጥለዋል። ብዙዎችም ሀብት ንብረታቸው ተወርሶ ተፈናቅለዋል። ይህ ድርጊት ዛሬም አላበቃም። በአንድ ወቅት አንድ የኦነግ ባለሥልጣን ቃለ መጠይቅ ሲደረግላቸው የኦሮሞ ሀገር የት ነው ተብለው ተጠይቀው ነበር። ታዲያ እኒህ ባለሥልጣን አፋቸውን ሞልተው ኦሮሞ የረገጠው ሁሉ የኦሮሞ ሀገር ነው ነበር ያሉት። ኦነግን የሚመሩት እንዲህ ያሉ የውር ድንብር ተጓዦች ናቸው። የኦነግና የወያኔ ፍቅር አልቆ በነገር መጎሻሸን በጀመሩበት ወቅት ኦነግ በሬዲዮ ጣቢያው እኛ ከመንዝ በግ፣ ከጎጃም አጋሰስ ወይም ከትግራይ ድንጋይ አልፈለግንም፣ እኛ ያለው የራሳችንን ክልል ባለቤት እንሆን ነው ሲል፣ የተፈጥሮ ሀብቱ ተሟጦ ድንጋይ ብቻ የተከማቸበት መሬት ነው ያላቸው ሲል ወያኔን በነገር ጎንጦታል። ያም ሆኖ ኦነግና ሌሎች የኦሮሞ ድርጅቶች አሁንም ቢሆን እንታገለለታለን በሚሉት የኦሮሞ ህዝብ ላይ ወያኔ ዛሬ ላይ ያደረሰበት ካለው በደሊልክ ያሁን የኦሮሞ ትውልድ አያቶቹ እንኳን ባልተፈጠሩበት ከመቶ 20 ዓመት በፊት በአጼ ምኒልክ ዘመነ መንግስት ጊዜ በታሪክ ባልተመዘገበ የቡና ወሬ እና በሻቢያና በወያኔ በተፈበረከ የአኖሌ ታሪክ በኦሮሞ ላይ ተፈጽሟል በሚሉት ግድያ ሲያለቅሱ መስማት እጅግ ያስገርማል። አጼ ምኒልክ ሀገራቸውን ከጥላት ለመከላከል ህዝባቸውን ለማሰልጠን ኢትዮጵያን የወቅቱን የቴክኖሎጂ ውጤት ተጠቃሚ ለማድረግ እና ህዝባቸውን አሰባስቦ አንድ ጠንካራ ሀገር ለመመስረት ባደረጉት ጥረትና በዘመናዊ አስተዳደራቸው ሞዴል መሪ መባል የሚገባቸው ድንቅ መሪ ነበሩ። ይህን የምለው ለአጼ ምኒልክ በሐሰት ለመከራከር ፈልጌ ሳይሆን ምኒልክን የሚያህል ብልህና አርቆ አሳቢ መሪ በኢትዮጵያ እንዳልተፈጠረ እውነቱን ለመናገር ነው። በምርኮ የያዙትን ሰው እጅና እግር እየቆረጡ በሚቀጡበት በዚያ ጊዜ ምርኮኛን ተንከባክበው አልብሰውና አጉርሰው ህዝብን ሰብስበው እኔ እኮ የመጣሁት አገር ላጠፋ አይደለም እንደ አገር ገብር ብለው እምቢ ብሎኝ ስለወጋኝ ነው በሉ ተንግዲህ እንደ ማንኛውም ህዝብ በየዓመቱ ግብር አስገቡ። ግብር የዜግነት ግዴታ ነው። ለማስተዳደሩ ግን የወደዳችሁትን ልጃችሁን መልሼ ሾሜላችኋለሁ ብለው የሚሉ ወደር የማይገኝላቸው ታላቅ ሰው ስለሆኑ ነው። የየአካባቢው ገዢዎች በኦሮሞ ህዝብ በኃይል የተያዘባቸውን መሬት ለማስለቀቅ ውጊያ በከፈቱበት ወቅት አጼ ምኒልክ ጋላም ቢሆን እንዳይፈናቀል እንዳይገደል የሚል አዋጅ በማወጅ ኦሮሞ ተረጋግቶ በኢትዮጵያ ጥላ ስር እንዲኖር ያደረጉ ሰብአዊነትን የተላበሱ ምርጥ መሪ ነበሩ። ይሁንና ታሪክን ገልብጠው የሚያነቡ የኦሮሞ ድርጅቶች የምኒልክን ውለታ ረስተው ጌቶቻቸው ያሰለጠኗቸውን ውዳሴ ሌት ተቀን እየደገሙ በአሁኑ ወቅት በኦሮሞ ላይ የሚፈጸመው የዘር ማጥፋት ወንጀል ሳይቆረቁራቸው ምኒልክ ጉድ ሰርቶናል እያሉ ዛሬ እየገደሏቸው ያሉትን የህወሓት ታማኝ ወታደሮችና አባሎችን ሳይሆን ለፍቶ አዳሪ አማሮችን መግደልና ማሳደድ ቀጥለዋል። ኦሮሞዎች በአንድ በኩል የምኒልክን ውለታ ለመክፈል በሌላ በኩል የጋራ የሆነችውን ሀገር ከወራሪ ኃይል ለመታደግ የኢትዮጵያን ባንዲራ ከፍ አድርገው እያውለበለቡ በአጼ ምኒልክ በአጼ ኃይለ ሥላሴም ሆነ በኮሎኔል መንግሥቱ ኃይለ ማርያም የአስተዳደር ዘመን ከግንባር ተሰልፈው ደምና አጥንት ከፍለዋል። የዛሬ የኦነግና የሌሎች ኦሮሞ ድርጅቶች ዓላማ አራማጆች ግን እኒያ የኦሮሞ ልጆች በልህና በወያኔ የተዋደቁለትን በደስታና በሐዘን ያነቡለትን ባንዲራ የሚያቃጥሉ ብሎም ኢትዮጵያ አይደለንም በማለት ጸረ ኢትዮጵያ አቋም በመያዝ የጠላት መሳሪያ በተለይ በውጭ ሀገር የሚኖሩ ኦሮሞ ነን ባዮች እና የሀገር ስጋት መሆናቸው እጅግ ያሳዝነናል። በኦነግ ስም የመኖሪያ ፍቃድ ለማግኘት ሲሉ አስነዋሪ ድርጊት የሚፈጽሙ ወደውም ሆነ ተገደው የኦነግ አባላት የሆኑት የዲያስፖራ አባላት ለነ ጀዋር መሐመድ ገቢ በማሰባሰብ የገቢ ምንጭ ሆነው እያገለገሉ ነው። ጀዋር በውጭ ዓለም ዘና ብሎ የሚኖረው እኚህ ጥገኝነት ጥያቄዎች የድጋፍ ደብዳቤ ለማግኘት ከሚከፍሉትና ከአባላት ከሚሰበሰበው የአባላት ወርሃዊ መዋጮ ነው። እርኩስ መንፈስ ያደረባቸው ታማሚዎች ከህመማቸው ሊፈወሱ በየዋህነት ተታለው በሉ የሚባሉትን የሚሉ አድርጉ የሚባሉትን የሚያደርጉት ደግሞ ወደ ህሊናቸው ተመልሰው መንገዳቸውን ሊያስተካክሉ እንዲችሉ የፈጣሪ መልካም ፍቃድ ይሆን ዘንድ እንለምናለን። ኢትዮጵያዊነት ያብባል። Yeah, I'm a little bit of a ሲቪ ኢትዮጵያ አድቮኬት ግሩፕ በሚል ስም የተመሰረተው ድርጅት ያወጣውን ኮሚኒኬ እናስደምጣለን። አብይ ቁም ነገር ተመርኩዞ የተቋቋመው ከተባበሩት መንግስታት ዋና ጸሐፊና ሌሎች ባለስልጣኖች ጋር በግል በተደረገው ግንኙነት የኢትዮጵያን ወቅታዊ ጉዳይ ባጭሩ ማቅረብ ችለዋል። ሲቪ ኢትዮጵያ አድቮኬት ግሩፕ ከተባበሩት መንግስታት ጋር በግል ጥረት በተደረገው ግንኙነት መሰረት በተገኘው ድል በመጠቀም የመጀመሪያውን ጅምር ግቡን መጥቷል። ይሁም ግልጽነትና ቀጥተኛነት በተሞላበት ግልጽ ማስረጃ በማቅረብ ጅምር 7 ነጥቦችን በኢትዮጵያ ወቅታዊ ጉዳይ ላይ አቅርቦ ተነጋግሯል። ጉዳዩ ቀጣይነት እንዲኖረውና ያላዘገመ የተባበሩት መንግስታት ትብብር አስፈላጊ በመሆኑ አግራቾን ኢትዮጵያንና ህዝቧን ከመወከል ቀደም ሲል በአጼ ኃይለ ሥላሴና በደርግ መንግስት ዘመን በውጭ ጉዳይና በዲፕሎማቲክ ሙያ አገለገሉ። በመቀጠልም ወያኔ ወደ ቤተ መንግስት ከገባ ጀምሮ በአሜሪካን አገር የፖለቲካ ድርጅት በማቋቋም ብዙ ጥረት ለኢትዮጵያ ሉዓላዊነትና ለህዝቧ አንድነት ትልቅ ትግል ያደረጉ ኢትዮጵያን ምሁራን ለዲሞክራሲ ታጋዮችን በማሰባሰብ በቅርብ የሚቀናጀውን ስብስብ ወደ ጥረጴዛ ዙሪያ አቅርቦ ወይም አመጥቶ በይፋ እንዲነጋገርበት ይችል ዘንድ በሩን በተባበሩት መንግስታት በኩል ከፍተዋል። ሲቪ ኢትዮጵያ አድቮኬት ግሩፕ የተቋቋመው የኢትዮጵያ ብሔራዊ ስደት መንግስት መስራችና ሊቀመንበር በሆኑት ወይዘሮ የሐረሩር ጋሻው ነው። እሳቸውም በኒውዮርክ ከሰነበቱ በኋላ ወደሚኖሩበት ዳላስ ቴክሳስ በመመለስ የበኩላቸውን ለቀጣዩ ስብስብ ግቡን ይመታ ዘንድ ብቃት ካላቸው ኢትዮጵያን ጋር እየተነጋገሩ እየሰሩ መሆናቸውን በዚህ አጋጣሚ እንገልጻለን። የሲቪ ኢትዮጵያ አድቮኬት ግሩፕ አባላት እንደሚከተሉት ናቸው። የአፍሪካ አንድነትና ለሰው ልጅ የኩልነትና ነጻነት መብት ተከራካሪዎች ያካተተ ሲሆን የአሜሪካም ኮሚቲ አለው። በአማካሪ ኮሚቴ ውስጥ የአፍሪካ ዲፕሎማቲኮች፣ የአሜሪካን ምክር ቤት አባላትና የቀድሞ የአፍሪካ መሪዎች ብሎም የተባበሩት መንግስታት ትልቅ ባለስልጣን የነበሩ ጭምር ይገኙበታል። እነዚህም ግለሰቦች የኢትዮጵያ አንድነት የመላው አፍሪካ አንድነት አድርገው በሚገባ ከልብ የሚያምኑ ናቸው። በተጨማሪ ኢትዮጵያውያን የፖለቲካ አክቲቪስቶችንም ያከለ ነው። ስማቸውና ድርጅታቸውም ስም የተሰጠም ሁለት የሲቪክ ድርጅቶች በኢትዮጵያ ጉዳይ ላይ በሚደረገው ስብሰባ ላይ የመነጋገር ብቃትና ልምድ ካላቸው መሃል በዶክተር አበባ ፈቃደ የሚመራውና ኗሪነቱን በዋሽንግተን ዲሲ ያደረገው ዓለም አቀፍ የኢትዮጵያ ሴቶች ድርጅትና በሻምበል አሸብር ገበያ የሚመራው የቀድሞ የኢትዮጵያ የጦር ኃይሎችና የፖሊስ ሠራዊት ዓለም አቀፍ ማህበር ይገኙበታል። ከቀረቡት አንገብጋቢ ነጥቦች ወይም ጉዳዮች መሃል ወቅታዊ ጉዳዮች በማስረጃ የተደገፉ የኢትዮጵያን ዳር ድንበር ለሱዳን እንዳይሰጥ ይሄም አዲስ ጥያቄ ላለመሆኑና እንደ አውሮፓ አቆጣጠር ከ2007-2008 ጀምሮ ከቀረቡት ማስረጃዎች ውስጥ የፊርማ ስብስብም ሳይቀር ይገኝበታል። www.ipetition.com Free Ethiopian Farmers ብዙ ኢትዮጵያውያንም በተመሳሳይ ስላቀረቡት አቤቱታም ያጠቃልላል። ከሃያ ሚሊዮን ያላነሰ ኢትዮጵያውያን በረሃብ እየተጎሳቆለ ስላለበትም ጉዳይ ይመለከታል። ከሶስት ሚሊዮን በላይ ስለ ጠፋው ኢትዮጵያ የአማራ ብሔር ማስረጃ በዲቪዲ የተደገፈ ወያኔ ህዝቡ ስለ መጥፋቱ ያመነበትን የሚያሳይ ከሌላ ማስረጃዎች ጭምር ቀርበዋል፣ በእጅም ተሰጥተዋል። ከሴቪ ኢትዮጵያ አድቮኬት ግሩፕ የተሰጠ መግለጫ።
Hey, 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 hey አድማጮቻችን ከዝቀጥለን የሳምንቱ ዋና ዋና ዜናዎችን እናስደምጣለን። ወያኔ ሰራሽ በሆነው የይገባኛል ጥያቄን ተንተርሶ በማከላዊና በመራዊ የኢትዮጵያ ክፍል የተነሳው ህዝባዊ ቁጣ ከሰሞኑ የደቡብንም ክፍል በማጥለቅለቅ በጥብጡ መከታተሉን ከስፍራው የደረሰው ዜና ገለጸ። የትግራይ ወያኔ ከፋፍል ግዛ ፍልስፍና ቅስቀሳና ያገዛዝ መዋቅር በመላ ኢትዮጵያ በሰፊው ቅጥ ጠሪነቱ እየታየ መምጣቱን ያረጋግጣሉ ያሉ ወገኖች ውጥረቱ አገሪቷን ለብተና እየዳረጋት ነው ብለዋል። ባለፈው ሰኞ ዕለት በደቡብ ኢትዮጵያ ሩሲ ክፍለ ሀገር በተቀሰቀሰ ግጭት 7 ወያኔ ፖሊስ አባላት መገደላቸውን ወያኔም ይፋ አድርጓል። ወያኔ ፖሊሶች ከተጠቁ አማጽያኖች ጋር በተኩስ ልውውጥ እንዳደረጉና ብዙ ንብረት እንደወደሙ ወያኔ መግለጫ ሰጥቶበታል። በጥብጡ እርሻዎች የደም ስፍራዎችን የእምነት ተቋሞችን መቃጠላቸውንም ከስፍራው የደረሰው ዜና አረጋግጧል። ግጭቱ የተለያዩ ወረዳዎችን የዳሰሰ ሲሆን ከሶስት ወሮች በፊት በምዕራብ ኢትዮጵያ ክፍል የተቀሰቀሰው የአመጽ ጥሪ ተከታይ እንደሆነ ብዙዎች ይመሰክራሉ። ባሩሲ ደረሰ የተባለው ህዝባዊ ቁጣ ቀደም ሲል መሰል አመጾች ከተካሄዱባቸው ስፍራዎች ለየት ያለ ክስተት እንደታየም ያንም ስክሮች ገልጸዋል። በመቀጠልም እነዚህ ያንም ስክሮች እንደሚሉ ከሆነ ቤተክርስቲያኖችን በማቃጠል እርስ በርስ ግጭቶችን ለማባባስ ወያኔ ራሱ የፈጸመው ነው ሲሉም ተደምጠዋል። በዚህ ግጭት ወያኔ ራሱን አፍሳይ ቡድን አባላት መገደል ከመግለጹ በስተቀር አመጹን ከሚያካሄዱት በኩል የተገደሉትን አስመልክቶ የሰጠው መግለጫ የለም። ይህ እንዲህ እንዳለ በሌሎች ስፍራዎች ተመሳሳይ ግጭት ተካሂደው ከ20 ዜጎች በላይ መገደላቸውም ይፋ ሆኗል። ባህረና በወለጋ ግጭቱ አገርሽቶ በስፋት በመካሄዱ ተቃውሞን ለማፈን ወያኔ በርካታ የጋዚ ጦር ወደ ስፍራው አሰማርቷል። በጥብጡ በሚካሄድባቸው ከተሞች ህዝቡና ያጋዚያን ጦር ፊልለፊት ተፋጥጦ እንደሚገኝ አይን ምስክሮችም ገልጸዋል። ከትራንትና በስቲያ ያምቦ የሆነ ቤት በሳት መጋየቱና አንድ ወጣትም እንደተገደለ አይን ምስክሮች ማረጋግጠዋል። በተጨማሪም በትራንትና ወለት በኮፈሌ የትግራይ ኢፈርት ንብረት የሆነ የጭነት መኪና መጋየቱን የዜና አውታሮቹ ዘግበውታል። የወልቃይት ተወላጆች በግድ የተጫነባቸውን ትግራይን ለመቀበል የሚያደርጉትን ትግል ቀጥሎ መሰንበቱን ከስፍራው የደረሰ ዜና ገልጿል። ከሰሞኑ ወያኔ አሰሳና ማሳደድ የማካተት ተግባር የፈጸመ ሲሆን ይህም የሆነበት ምክንያት ነዋሪዎቹ ተቃውሟቸውን በጽሑፍና በፊርማ ያይዘው ለወያኔ ፌደራል ጽፈት ቤት መላካቸው እንደሆነም ለመረዳት ተችሏል። የቂም በቀል እርምጃ በተለያዩ ግለሰቦች ላይም እየተፈጸመ መሆኑን ነዋሪዎቹም ገልጸዋል። ወያኔ የተለያዩ የማዋከብ ተግባሮችን እየፈጸመ እንደሆነም የአካባቢው ነዋሪዎች በየተራው ወደ ወያኔ ፖሊስ ጣቢያ ተወሰዱ፣ እኛ በፊርማ ማሰባሰቡ ላይ የለንበትም ይያላችሁ ፈርሙ የሚለውን የማስፈራሪያ ቃል እንድቀበሉ እየተደረጉ መሆናቸውንም ነዋሪዎቹ አክለው ገልጸዋል። ከሰሞኑ የትግራይ ክልል ካድሬዎች ወደ አካባቢው በመጓዝ በሆመራ ባደረጉ ስብሰባ ላይ የርስ በርስ ግጭቶችን የሚያስነሱ አሉ፣ የልማት ጉዳናችን ሊያደናቅፉ የሚፈልጉ በመሆናቸው ተገቢውን እርምጃ እንወስዳለን የሚል ዛቻ አሰምተዋል። ከዚሁ ጋር በተያያዘ ዜና ወያኔ ወጣቶችን የመረጠ ወደ ስር ያጎረ እንደሆነ ያን ምስክሮች ከፍራው ገልጸው በታሰሩ ወጣቶች ላይ የተሰነዘረው ክስ መሰረ ደብቃቸዋል፣ ወረቀታ በትበትናላችሁ፣ ወጣቶችን ታደራጃላችሁ የሚል እንደሆነም አንድ ወያኔ ጽታ ቡድን እየተፈለገ ያለው ወጣት በላከው መግለጫ ላይ ገልጿል። በኢትዮጵያ ገቢዎችና ግብሮች ባለስልጣን የሚባለው የወያኔ ዘረፋ ማካጃ ድርጅት በታክስ ማጭበርበር ወንጀል የተደረሰባቸው የቻይና ኩባንያዎች ላይ አንዳችም እርምጃ እንዳይወሰድ የወያኔ ባለስልጣን ትእዛዝ እንዳስተላለፈ ተገለጸ። በኢትዮጵያ ከወያኔ አፈርት ጋር ተሻርከው የሚሰሩ በርካታ የቻይና ኩባንያዎች በምርመራ ተጣርተው የተደረሰባቸውን አመታዊ ታክስ ገቢ ላለመክፈል የሚያሳዩትን እምቢተኝነት በፍርድ ቤት ትእዛዝ ለማስፈጸም የወያኔ ጣልቃ ገብነት እየተከላከለላቸው እንደሆነ የውስጥ አዋቂዎች ገልጸዋል። በዚህ መሰረት ማኒፋክቸሪንግ የሚባል የቻይና ኩባንያ 8 ሚሊዮን ብር፣ ዘንግሮንግ የሚባል 6 ሚሊዮን፣ ሹዋንግሎንግ 66 ሚሊዮን ብር፣ ሌሎች ደግሞ 3 ኩባንያዎች በድምሩ 151 ሚሊዮን ብር የግብር ስወራ ወንጀል መፈጸማቸው በምርመራ ተረጋግጧል። የታክስ ማጭበርበርን ህስራ ህጋ ያደረገው ወያኔ ባለስልጣን መስሪያ ቤት በኩባንያዎቹ ላይ የሚደረገውን የኦዲተር አመታዊ ምርመራ ለህግ ማስከበር ስራ እንደማይተከንበት የገለጹ ወገኖች በኢትዮጵያ ከኤፍርት ጋር ተሻርከው የሚንቀሳቀሱ ኩባንያዎች በሞላ የሚያደርጉትን የታክስ ክፍያ ተመን ከበላይ በሚሰጥ ተዛዝ እንደሚከናወን ገልጸዋል። ዘረፋ ከኩባንያ መስረታ አንስቶ እስከ ግብር ክፍያ መካድ ጋር የተያዘና በስውር ያገር ሀብት ኮያን በስልጣናት ጋር በመቀራመት እንደሚከናወን ለጉዳዩ ቅርበት ያላቸው ገልጸዋል። የድምጻችን ይሰማ ባደረገ ምስጢራዊ ጥሪ በአንዋር መስጂድ የድምጽ ተቋም አካሄዱን ከሀገር ድረስ ተናገለጸ። ቢቢኤን ይህን አስመልክቶ በሰጠው ዘገባ ላይ ይህ ቅጽበታዊ ተቋም ለማስተማር ባለፈው አርብ ሙስሊሙ ወደ አንዋር መስጂድ ሲጎርፍ የውያን ጸጥታ ኃይል በበር ላይ ቆመው የክስፍ ተሻና ብርብራ በማካሄድ ከአንድ ሳምንት በፊት የተደረገውን የጽሑፍ መፈክር እንዳይደገም ለመከላከል ቢሞክርም ሙስሊሙ ግን በሚስጥር በተጠራራበት ሚስጥራዊ መልእክቱ መፈክሮች በድምጽ ብቻ እንዲከናወን ባደረጉ ጥሪ መሰረት በድምጽ መፈክር ታጅበው የተለያዩ ጥሪዎችን አሰምተዋል ብሏል። ከተሰሙት መልእክቶች መካከል መሪዎቻችን ይፈቱ ድምጻችን ይሰማ በህራይ ጭቆና ይቆም የሚሉ ይገኙባቸዋል። የህዝብ ሙስሊሙ ጥሪ ጥያቄ ምላሽ እስካገኝና በህራይ ጭቆና ከጫንቃችን ላይ እስክናወርድ ትግላችን ይቀጥላል በማለት ለውያኖች መልእክታቸውን አስተላልፈዋል። በደብረ ታቦር አካባቢ ምንነቱ አልተወቀ በሽታ መከሰቱ ተገለጸ። የደብረ ታቦር ሆስፒታል በሽተኞች የተጠለቀለቀ ሲሆን የበሽተኞች ቁጥር ከአቅም በላይ በመሆኑ ብሎክ 12 በሚባለው ቦታ ላይ ድንኳን ተጥሎ በሽተኞችን በመቀበል ላይ ሲሆን በሽታው በትንፋሽና በንክኪ እየተላለፈ መሆኑን የሆስፒታሉ ሰራተኞች ገልጸዋል። ሆስፒታሉም ሌሎች ህመምተኞች መቀበል ከአቅም በላይ በመሆኑ በበሽታው የሚጎሳቀለውን ለማስተናገድ አለመቻሉን ከስራ የደረሰ ዜና ገልጿል። በበሽታው እስካሁን ሁለት ህትማማቾች እንደሞቱም ታውቋል። ህትማማቾቹን አስክሬን ለመውሰድ ለጠየቁ ቤተሰቦች አንሰጥም በመባላቸው በሆስፒታሉ በሰራተኞችና በሟቾች ቤተሰቦች መሃል ግጭት ተነስቶ የነበረ ሲሆን በሽታው ተነስቶ እንደወረሽኝ የተዛመተበት ቦታ መገንዲ ጊዮርጊስ የሚባል ቀበሌ ሲሆን አብዛኛው ህመምተኛ ከማረሚያ ቤት የመጡ መሆናቸውን ለማወቅ ተቻለ ሲሆን በሽተኞቹ በጠቅላላ እስካሁን ባለው መረጃ ከዛ አካባቢ የመጡ መሆናቸውን ለማወቅ ተችሏል። በመጨረሻም ከአፍሪካ እየተጨወረበረ እንዲሸሽ የሚደረገውን ከፍተኛ ገንዘብ ለማስቆም የቀድሞ የደቡብ አፍሪካ ፕሬዝዳንት የነበሩት በታምቦ ምቤኪ የሚመራ ኮሚቴ መመስረቱ ይፋ ከሆነ ወዲህ ኮሚቴው ከአይኤምኤፍ እና የዓለም ባንክ ኃላፊዎች ጋር ለመነጋገር እቅድ ማውጣቱን ገለጸ። ኢትዮጵያ በወያኔ አገዛዝ ዘመን ቢሊዮን ዶላሮችን በማሸሽ ከሚጠቀሱ ዋና ዋና ሀገሮች ተመድባለች። ከአፍሪካ ሀገሮች በውጭ ኩባንያዎችና ኢንቨስተሮች ከአገዛዞች ሙስና ሽርክና ከታክስ መጭበርበር ጋር በተያያዘ ስልት እየሸሸ የሚገኘው ገንዘብ መጠን በአመት 60 ቢሊዮን ዶላር በላይ እንደሚገመት ቅድመ ጥናቱ ይገልጻል። እንደተቋቋመ ኮሚቴ ግምት ከሆነ ከአፍሪካ ከመሪዎች ሽርክና ጋር በተያያዘ ባለፉት 50 አመታት የወጣው ገንዘብ ከ1 ትሪሊዮን ዶላር በላይ እንደሚገመት ተገልጿል። ኮሚቴው ባለፈው አመት ጥናቱ ላይ ኢትዮጵያ ከ2010 አመተ ምህረት ጀምሮ ሙስና ጋር በተያያዘ ማጭበርበር እያመቱ 10 ቢሊዮን ዶላር እንደተዘረፈና ይህም ከኩባንያዎችና የውጭ ገቢ ንግድ እንዲሁም የውያኔ ንብረት በሆነው በኤፍርት ጋር በተያያዘ እንደሆነ ሪፖርቱ ገልጿል። ከአፍሪካ ዝርፊያ ተቀዳሚ ቦታ የያዙት ኢትዮጵያን ጨምሮ ናይጄሪያ፣ ግብጽ፣ ደቡብ አፍሪካ፣ ሞሮኮ፣ አንጎላ፣ አልጄሪያ፣ ኬፕ ቨርዲን፣ ሱዳን፣ ኮንጎ ዲሞክራቲክ ሪፐብሊክ አስሩን ዋና ዋና ሀገሮች መሆናቸው ተገልጿል። ተጨምሮ የሚሸሸው ገንዘብ የሚገባው ወደ ቻይና፣ አሜሪካ፣ ህንድና ጃፓን እንደሆነም ሪፖርቱ ያጠናቀረው ቡድን ይፋ አድርጓል። ከአፍሪካ በልዩ ልዩ መንገድ የተዘረፈ የሚገኘውን ገንዘብ የማሸሽ ተግባር ሊያስቆም የሚችልና በዓለም አቀፍ ደረጃ ቅስቀሳ የሚያካሄድ ተቋም እንዲመሰረት ኃላፊነት የተሰጠው ኮሚቴ በታምቦ ምቤኪ እየተመራ እንቅስቃሴውን የጀመረ መሆኑን አስመልክቶ ከሰሞኑ ጋዜጣ መግለጫ ሰጥቷል። አድማጮቻችን፣ የሳምንቱ ዋና ዋና ዜናዎች በዚሁ ይጠቃልላሉ።
ለየካቲት 12 ቀን 1929 ዓመተ ምህረት ሰማዕታት ቋሚ ጠበቃ መሆን የሁሉም ኢትዮጵያዊ ግዴታ ነው። ከታሪኩ የማይማሩ ደጋግመው ለመሳሳት ይጋለጣሉ የሚለው ብሂል ለዚህ ብሔራዊ በዓል መደብዘዝ አብይ መጣቀሻ ነው። በደርግ ያገዛዝ ዘመን ይህ ዕለት ከብሔራዊ በዓልነት ደረጃ ወርዶ በመታሰቢያ ቀን ደረጃ እንዲከበር መደረጉ ትልቅ ታሪካዊ ስህተት ነበር። በትግሬ ወያኔ አገዛዝ ይብስ ስህተቱ ወደማይታረምበት ደረጃ ደርሷል። ይህንን ለማለት የሚያስደፍረው የትግራይ ወያኔ አገዛዝ ፋሺስት ኢጣሊያን ሲፋለሙ በሰማዕታትነት ያለፉትን ያውነ ጴጥሮስ የደጃዝማች አፈወርቅ ለሰማዕትን እና ከሁሉም በላይ የማይጨው አርበኞቻችንን የመታሰቢያ ሐውልቶች አፍርሷል። ሌሎችንም ታሪካዊ ሐውልቶች አፍርሶ ድርሻውን ለማጥፋት እንቅስቃሴውን ቀጥሏል። ችግሩ የሰማዕታቱ መታሰቢያ የሆኑ ሐውልቶችን በማፍረስ ብቻ የሚገደብ አልሆነም። እንዲያውም ታሪካዊነቱ አገር ኢትዮጵያን እስከመበታተን የሚያደርስ ታላቅ ብሔራዊ ክህደት የሚፈጸምበት የታሪክ ወቅት ላይ እንገኛለን። ይህ ታሪካዊ ክህደት ካሁኑ ትውልድ ተሻግሮ የተተኪው ትውልድም ማፈሪያ እንዳይሆን ጊዜው ሳይመሽ ዛሬውኑ ለተግባር እርምጃ መነሳት ይኖርብናል። ኢትዮጵያና ዜጎቿ በዚህ ታሪክ ማጥ ውስጥ ሲዳክሩ በፋሺስት ኢጣሊያ ለተጨፈጨፉት ሰማዕታት ቋሚ ጠበቃ ሆኖ የቆመው ግሉባል አላያንስ ፎር ጀስቲስ ዘኢትዮጵያን ኬዝ በሚባል የሚታወቀው ተቋም ነው። ይህ ተቋም ከተመሰረተበት ጊዜ አንስቶ ለሰማዕቶቻችን ቀዳሚ ጠበቃ ነው ቢባል ማጋነን አይደለም። ሆኖም የሌሎችቻችንን ኢትዮጵያውያንን ድጋፍና እዚህ ግባ የሚባል አይደለም። ያጋጠመንን ብሔራዊ ፈተና ባሸናፊነት ለመወጣት ከእያንዳንዱ ኢትዮጵያዊ ዜጋ ጀምሮ በኢትዮጵያዊነት ስም እስከተደራጁት ሁሉም አይነት ድርጅቶች እና ተቋሞች ከፍተኛ የሆነ ብሔራዊ አስተዋጽኦ ይጠበቃል። ስለሆነም ሰማዕቶቻችንን ከመዘከር ባሻገር ብሔራዊ ግዴታችንን ለመወጣት ሁላችንም በእያለንበት የድርሻችንን መወጣት ይገባናል። የሺህ ኪሎ ሜትሮች ጉዞ የሚጀምረው በአንድ እርምጃ ነውና ይህንን ታሪካዊ ለት ኢትዮጵያውያን በእያለንበት ከብሔራዊ ባህሎቻችን አንዱ አድርገን እንድናከብረው ሞረሽ ወገኔ የአማራ ድርጅት ያደራ ጥሪውን ያቀርባል። ለሰማዕታት ተገቢውን ክብር እንስጥ። ኢትዮጵያ ለዘላለም ትኖር።
የካቲቱን ሰማዕታት ቀን ስንዘክር የወያኔን ውልደት በመርገም ነው። ቦራሪው የጣሊያን ጦር አዝማቾች ላይ በተቃጣ የጥቃት እርምጃ ምክንያት በአዲስ አበባና በደብረ ሊባኖስ የተካሄደ አርሜንያዊ ጭፍጨፋን አስበንና ዘክረን የምንውልበት ዕለትና ወር በበለጠ የሐዘን ጥልማሞት እየተላበሰ ነው። በዋዜማው ጥር 11 ቀን ከ40 መቶች በፊት አፍሪካውያንም ሆኑ ሌላው ዓለም ሳይቀር በነጻነት ጮራነቷ ሲመኩባት የነበረችዋን ኢትዮጵያን ታሪኳንና አንድነቷን ሉዓላዊነቷን የመበረዝ የሚንድ እርሾ የተጣለበት ዕለት በመሆኑ የጸረ ፋሽስት ትግሉን ጥርጊያ መንገዱን ያመቻቹትን የምናስባቸውና የምንዘክራቸው በድርብ ሐዘን ነው። የዚያን ያህል ደግሞ ያ ትውልድ በየትኛውም የዓለም ሕዝብ ዙሪያ ከሚኖረው የሰው ልጆች ጋር በኩልነት ከመታየትና ከመከባበር ፍላጎቱ ጋር አብሮ እንዲራመድ ታሪካዊ ኃላፊነቱን በመወጣቱ እንኩራራለን። እንደ ኢትዮጵያ አቆጣጠር የካቲት 12 1929 ዓ.ም ወይንም እንደ አውሮፓውያን አቆጣጠር ፌብሩዋሪ 19 1937 የጸረ ፋሽስት ትግል ጀግንነት ተላብሶ የፈጸመውን ተጋድሎ በአህጉሩ ወራሪዎች ተቀጥተው የሚሸኙበትን ጥሪ በማስተጋባቱ በነጻነት ትግሉ ላይ ልዩ ምዕራፍ አለው። የካቲት 12 ቀን 1929 ዓ.ም የዋለው አርብ ነበር። ፋሽስት ጣሊያን የሰማዕታት ቀን ብለን በምንዘክረው ዕለትና በተከታዮቹ ቀናት በአዲስ አበባ ብቻ ከ50,000 በላይ ኢትዮጵያውያን በግፍ ፈጅቷል። በደብረ ሊባኖስ ገዳምና በዝቋላ አቦ መነኩሳት ተረሽነዋል። በ1934 ዓ.ም የመጀመሪያው የካቲት 12 ሰማዕታት መታሰቢያ በዓል በተከበረበት ዕለት የወጣው አዲስ ዘመን ጋዜጣ ያንን የፋሽስት ኢጣሊያን ግፍ እንዲህ ሲል ዘግቦታል። ያችን ቀን እናስባት አንርሳት። የኢትዮጵያ ሰማዕታት የክብር አክሊል የተቀበሉባትን ደማቸው እንደ ጎርፍ በግፍ የፈሰሰበትን ስጋቸው እንደ ክትፎ የተከተፈበትን አጥንታቸው እንደ ገል የተከሰከሰበትን ዕለት አርብን ያችን ቀን አንርሳት። መቼም የዕለት አርብ መከራና ሐዘን ማለቂያ የለውም። አስቀድሞ ንጹሕ ክርስቶስ በዕለት አርብ በ33 ዓመቱ አልነበር የተሰቀለው? የካቲት 12 1929 ዓ.ም ደግሞ ሁለተኛው የንጹሐን ደም በከንቱ የፈሰሰበት ዕለት ሆነ በሚል ዘክሮታል። ብሔራዊ ድንበራችንን ጥሰው የመጡትን ወራሪዎችን ነጻ አገርና የሕዝብ ፍቅር በተላበሰ ተጋድሎ ከፍተኛ መስዋዕትነትን መካከል የካቲት 12 የሰማዕታት ቀን የጸረ ፋሽስት አርበኝነት ጎራው እንዲጠናከር ግፊት ሰጥቶ ነበር። የዚያች የካቲት ሰማዕታት ደም ኑሮ በፋሽስት ወራሪ ኃይል ላይ ድልን ተቀዳጅቶ ኢትዮጵያ የጥቁር ሕዝብ የድል ብስራት ማወጃ እንድትሆን አድርጓታል። ፋሽስት ጣሊያን ከአገራችን በውርደት በተባረረ 38 ዓመት በኋላ የነጭ ፋሽስቶችን ግፈኝነትና ጸረ ሕዝብ ፍልስፍና ለመማር ኮቴያቸውን በመከተል ሲያገለግሉ የነበሩ ባንዳዎች እነሱ የወለዷቸው ልጆች በደደቢት ተራራ ተሰባሰቡ። ለኢትዮጵያ ሕዝብ መከፋፈል ያላቸውን የነጠፋፋ ፖለቲካ የምስራች አሉ። የፋሽስት ጣሊያን ትቶት የሄደውን የክልል ካርታ አሻራ አንስተው የኢትዮጵያን ገድል ማፍረስ ዓላማቸው አድርገው ተነሱ። ሕወሓት ብሎ ራሱን የሚጠራው ስብስብ በ1967 ዓ.ም ተመረጠ ወይንም እንደ አውሮፓውያን አቆጣጠር በ1975 ዓ.ም ተመረጠ የቀረጸው ህልሙ ትግራይ ትግሪም ታላቂቷን ትግራይ ለመመስረት ፕሮግራም ነደፈ። ገና በጮርቃነቱ አማራ ጠላት ነው ብሎ ተነሳ። የጸረ አማራነት አስተሳሰብ ፋሽስቶች ለባንዳዎች ያጠለቁላቸው ካባ ነው። ይህን ካባ ልጆቻቸው ተቀብለው ለብሰውት በደም ስራቸውና ባጥንታቸው ሰርስሮ ገብቷል። ትግራይ ትግሪም ህልሙን በስራ ላይ ለማዋል ደፋ ቀና የሚለው ወያኔ ህወሓት ገና ከአርባ ዓመት በፊት ለትግራይ ህዝብ ነጻነት ነው የምታገለው እያለ የትግራይ ትግሪም ህልሙን የቀረጸበት እይታው ኢትዮጵያን አፍርሶ በፈረሰችው ኢትዮጵያ ላይ ታላቋን ትግራይ ለመትከል ብዙ እየዳከረ ነው። እባብን የልቡን ክፋት አይቶ እግር ነሳው ሆነና ነገሩ ያህል ባሰበውና በፈለገው መንገድ አልሄድ ብሎት ይሁንና አዲስ ዝግጅት ላይ ነው። ወደ ታላቂቷ ትግራይ ሪፐብሊክ ሊካተቱ ይገባል ያላቸውን የጎንደርና የወሎን አውራጃዎች የሚያካትት ካርታ ስሎ በተጠንቀቅ ላይ ነው። ኢትዮጵያዊነትን አማሎ ገና በደደቢት ዳዴ ሳይል ጀምሮ ህልምና ካርታ አሁን እየሆነለት ነው። ይህ አዲስ የክልል አንድ ካርታ ሕወሓት የዘር ማጽዳትና የዘር ማጥፋት እርምጃ በመውሰድ ያጠናቀቀው ራሱን እንደ ኢትዮጵያ አካል አድርጎ በመቁጠር አይደለም። የደደቢት ትውልድ ቀድመ አያቶችን አባቶቻችንን እናቶቻችንን ከወራሪው ድርቡሽ ጋር ተጋድለው በደማቸውና ባጥንታቸው ድንበራችንን አስጠብቀውና እስከወያኔ ድረስ ተከታዩ ትውልድ እየተከላከለ አቆይቶ አስጠብቆ የተከበረውንና የተረከበውን ኢትዮጵያነት ውስጧን ሳያደማና ሳያቆስል ቆይቶ ዛሬ በግልጽ በማናህሎኝነት ለሱዳን አሳልፎ ሰጥቷል። ኢትዮጵያን የማይወድበትን ተግባር ፈጽሟል። እስከዛሬ ከፈጸሙት ተግባር አንጻር ፋሺስት ጣሊያን ካደረሰው በደል ጋር አይተናነስም። የካታታን ወያኔ ተወለድኩ የሚልበት ዕለትና ጽንሴም ደደቢት ነው የሚለውን በዓሉን የቀረው የኢትዮጵያ ሕዝብም የራሱ አድርጎ እንዲያከብረው ሰፊ ፕሮፓጋንዳ ያካሄዳል። ብሔራዊ በዓል ሆኖ እንዲከበር ህዋት ይፈልጋል። ከአርባ ዓመቶች በፊት በየካቲት 12 የሰማዕታት ቀን ዋዜማ የተፈጠረው ጽንፈኛ ቡድን ህዋት ኢትዮጵያውያንን በትግራይ ትግርኝ ወያኔያዎች ሰይፍ አንገታቸውን እየቀላ በኢትዮጵያዊነት ስም የተደራጁትን ድርጅቶች ወደ ትግራይ ምድር እንዳይደርሱ በሰይፋቸው እያረደ ወደ ምኒልክ ግቢ ከገባ 24 ዓመቶችን እያስቆጠረ ነው። ይህን ያህል የመከራ ዘመን በብተና ፖለቲካ ታጅቦ በኢትዮጵያ ህዝብ ላይ ደም ያቃባ ግፍ እየፈጸመ ነው። የካቲት 12 ስንዘክር የዓለም አቀፉንም በደል በማስታወስ ነው። ኢትዮጵያ በፋሺስት ኢጣሊያ ስለተጨፈጨፉት ዜጎች የደም ካሳ በተመለከተ በ1936 ዓ.ም በማንሳት ዓለም አቀፋዊ ይዘት እንዲኖረው የጀመረችውን ጥረት የሊግ ኦፍ ኔሽንስ በ1938 ዓ.ም ወደ ተባበሩት መንግስታት ድርጅትነት የተቀየረበት የመጀመሪያው ዓመት ላይ ማቅረቧ ይታወሳል። ከጠየቀቻቸው ሶስት ዋና ዋና ጥያቄዎች መካከል ሁለቱ በግፍ ለተሰዉት ከ900,000 በላይ ንጹሃን ኢትዮጵያውያን ህይወት፣ ለተቃጠሉት አብያተ ክርስቲያናት፣ ለተቦረቦሩትና ለተዘረፉት ንዋያ ቅድሳት፣ ለተደመሰሰው የኢትዮጵያ ህዝብ ሀብትና ንብረት የጣሊያን መንግስት ካሳ እንዲከፍል፣ በኢትዮጵያ ለተፈጸሙት ወንጀሎች ሁሉና እንደ ዋነኛው ርዕስ ሆኖ የሚጠቀሰው በግራዚያኒ መሪነት የተፈጸመው የካቲት 12 1929 ዓ.ም ተመረጥ እልቂት ነው። ከማንኛውም የፋሺስት የግፍ ስራዎች ሁሉ ከፍተኛና ዘግናኝ ጭፍጨፋው እንዲፈጸም ትዕዛዙን የሰጡት የጦር አዛዦችና ግብረአበሮቻቸው በሙሉ ፍርዳቸውን ግፉን በሰሩበት ቦታ እንዲቀበሉ የሚለው ሙግት በ1940 ዓ.ም ተመረጥ ውሳኔ ካገኘ በኋላ ወያኔ ስልጣን ላይ እስከመጣ ድረስ ጉዳዩ በሃያላን መንግስታቶች ጫና ተድበስብሶ ቀርቷል። ጣሊያን በወያኔ መምጣት ተደስታ ያንን ግፍና ኢሰብአዊ በደል የሚዘከርበት ዕለት እንዲረሳና ማንኛውም ስምምነት በኢትዮጵያ ሕዝብ በስተጀርባ እንዲሆን ተበይኖ በንጹሃን ዜጎች መጨፍጨፍ ወያኔ እየተካሰ ይገኛል። የኢትዮጵያ ሕዝብ እንቁ ታሪክ የሆነውና የጥቁር ሕዝብ ድል የተበሰረበት ወርም የካቲት ነበር። የኢትዮጵያ ሕዝብ በአንድ ሰንደቅ ዓላማ በአንድ መሪ ተስፋፊዎችን በተለይም የአውሮፓ ቅኝ ገዢዎችን አሳፍረው የመለሱበት ወር በየካቲት ነበር። ይህ ድል የአድዋ ድል ተብሎ ይጠራል። የብሔራዊ ክብራችን ማረጋገጫ የአድዋ ድል ኢትዮጵያ በነጻነት ጮራነቷ ሲመኩባት ለኖሩት የሁሉም አፍሪካውያን በዓል ጭምር ለመሆኑ ታሪካዊ ትርጓሜው ያረጋግጣል። የነጻነት ትግል አርበኝነት መስዋዕትነት የከፈሉትን በምንዘክርበት ወር ታሪክ አጉዳፊና ጽንፈኛው ቡድን በኢትዮጵያ ላይ ጦር ሰብቆ በኢትዮጵያውያን ሬሳ ላይ ተረማምዶ የአንድን ዘር የበላይነት ለማንገስ ዓላማው ያደረገ ቡድን በተለይም የትግራይ ትግርኝን መንግስት ለመመስረት የኢትዮጵያን ሕዝብ እንደ አንድ ሕዝብ አገራችን ኢትዮጵያ እንደ አንድ አገር እንዳትኖር የሚለፉ በድግስ ሁለት ኢትዮጵያውያኖች ሁሉ ከጎኔ ቁሙ ሲል ማን ያምነዋል? ሕዝቡንና ማንነቱን አናውቅም የሚሉንን ከወራሪ ኃይል ጋር ብናመሳስል ስተቱ የት ላይ ይሆን? ኢትዮጵያን የሚቆራርጠው ካርታ ጣሊያንና ድርቡሽ ትተውልን የሄዱት ፍልስፍና ነው። እኛ ኢትዮጵያውያኖች የካቲት 11ን ክፉኛ እንረግማለን። የካቲት 11 የዘረኝነት መርሃ ግብር የታወጀበት ዕለት ነው። ኢትዮጵያን በደማቸው በዋጁት የነጻነትና አንድነት የፍቅር የተገነባቸው አገራችን ኢትዮጵያ በካቲት 11 1967 ዓ.ም ተመረጥ የተደፈረችበት ዕለት ነው። የህዋት ልክፍት ወረርሽኝ ሆኖ እንዲስፋፋ አዋጅ የተባለበት ዕለት ነው። ሐቀኛ ኢትዮጵያዊነትና የህዝብ ወገንተኝነት ወገንተኛ የሆነው ክፍል ወንጀል ያደረገው የካቲት 11 ጦስ ተተኪ የማይገኝላቸውን ለሁለተኛ ፍቅር ግንባራቸውን የሰጡትን የትግሬው ያና ገዛዝ በየክልሉ በስውር በቆረቆረውና ማንንም በማይደርስባቸውና ለወሬ ነጋሪ እንኳን ደርሶ ከማይመለስባቸው አሰቃቂና አሳዛኝ የገደል ስፍራዎች የተወረወሩትን እንድናስባቸው ያደርገናል። መርዘኛው የደደብ ትውልድ የከፈተብንን ጦርነትና የመከራ ዘመን ገብቷቸው ለትውልዱ ምሳሌ ለመሆን መንፈሰ ጽኑነታቸውን ይዘው ለኢትዮጵያዊነት ሲሉ የተሰውቱን በየካቲት ሰማዕታት ቀን ስማቸውን አንስተን እንዘክራለን። የደደብ ትውልድ ዛሬ የትግሬው ያና ገዛዝ ብሎ የኢትዮጵያ ሕዝብ የሚጠራው ጽንፈኛው ቡድን የካቲት 11ን የድል ቀን በሚል በከፍተኛ የጦርነት ፕሮፓጋንዳ ያከብራል። አንድን ጎሳ መሰረት አድርጎ ኢትዮጵያዊነትን ክዶና አስክዶ በስልጣን ላይ ቁጥጥ ያለው የካሃዲ ቡድን ሕዝብን ለማስፈራሪያ የሚገለገልበትን የአጋዚያን ጦር የበዓሉ ተሳታፊ በማድረግ ጡንቻቸውን የሚያሳይበት ዕለት ነው። የአገራችንን ሀብት የነጠቀ አገዛዝ በመሆኑም በክብር እንግድነት ከሽርኮቹ የጎረቤት አገሮች መሪዎች በመጋበዝ ታላቋ ትግራይ ድንበሯ ከኤርትራ፣ ከሱዳን፣ ከጅቡቲና ከኢትዮጵያ የምትዋሰን መሆኑንና ሰንደቅ ዓላማዋም ልዩ መሆኑን የሚያስተዋውቁበት ዕለት ነው። ከአርባ ዓመታት በፊት አገር ለመገንጠል የትግራይ ነጻ አውጭ ብለው የሰየሙትን ጽንፈኛ ቡድን ከግቡ ለማድረስ የአገር ህልውናን ለጠላቶቻችን አስማምተው የአገርን ንብረት አውድመው በሥልጣን ላይ ቁጥጥ ካሉበት ጊዜ አንስቶ ይህንኑ የመገንጠል ዝግጅታቸውን ይዘው በሕዝብ ንብረት የሥነ ልቦና ችግሮቻቸውንም ለክፉ ቀን ለማሰንበት በዓል እያዘጋጁ መደለቃቸው ፈውስ የማይገኝለት ችግር ላይ እንዳሉ በገሃድ የሚታይባቸው ሀቅ ነው። መገንጠል ነጻ መውጣት የመጨረሻው ዓላማችን ነው ብለው ለያዙት ማስፈራሪያ የካቲት 11 ትግሬዎቹን በጉያቸው የሚያስገቡበት ዕለት ነው። ለካድሬዎቹም የሚያስተላልፈው መልእክት ወርቅ ምርጦች ናችሁና ምርጥ ምርጡ ይገባችኋል የሚል ነው። በካቲት 11 በመቀሌ የሚካሄደው ጭፈራ መልእክት የትግራይ ሕዝብ ህልውና ከወያኔ ህልውና ጋር የተቆራኘ እንደሆነና ያለወያኔ የትግራይ ሕዝብ መብቱም ጥቅሙም ህልውናውም እንደማይኖር ለማሳመን የሚጥርና ትግሬዎቹ በወያኔ ጥፍር ውስጥ እንዲደበቁ የሚያደርግ ነው። የወያኔ የካቲት 11 በዓል መርሃ ግብር የትግራይ ተወላጆች ከቀረው የኢትዮጵያ ሕዝብ ጋር የማይገናኙበት አጥር ማበጀት ነው። ትግሬዎቹ የማታ ማታ የወያኔ ድርጊት የሚያስከትለውን መዘዝ ተረድተው እየበከለ ያለውን የትግራይ ማኅበረሰብንና ወያኔ ዘረኛ በሆነ መንገድ በሌላው የኢትዮጵያ ሕዝብ ላይ የሚያደርሰውን ዓይን ያወጣ በደል፣ ግፍና ዘረፋ እንዳይቃወሙ የካቲት 11 ጥሩ ማደንዘዣ ሆኖ ያገለግላል። የትግራይ ምሁራንና ዲሞክራት፣ የትግራይ ፖለቲካ ሊሂቃን ወደ ኢትዮጵያ ሕዝብ የነጻነት ትግል ተጠግተው የወያኔን ዘረኛ አደገኛ አመለካከትና ድርጊት በተግባር እንዳይታገሉ የካቲት 11 ድግስ ህሊናቸውን እንዲሰልበው አድርጓቸዋል። የካቲት 11 መርሃ ግብር ትግሬዎቹ ማንኛውንም ተቃዋሚ በጸረ ትግሬነት የመኮንን አቋም እንዲይዙ አድርጓቸዋል። የወያኔ መርሃ ግብር ምን ያህል ተሳክቷል የሚለውን ምላሽ ለማግኘት አርቆ አሳቢ የትግራይ ምሁራንና ሊቃን የሚባል በምድራችን ዓለማየታችን ከሁለትና ሦስት ስመጥሩ ሰዎች በስተቀር የሚዘፍንለት የካቲት 11 በሁላቸውም ውስጥ ሰርስሮ ገብቷል የሚለው ማረጋገጫ ነው። የካቲት 11 የወያኔ ዘረኛ አካሄድ መግለጫ ነው። ወያኔዎች በካቲት 11 ፕሮፓጋንዳ ልፈፋ፣ ግፍና ዘረፋ የሚፈጽም ሥርዓት ይሰነብታል ብለው ያምናሉ። የካቲት 11ን የምንረግመው ዘመናዊነት ያልቀበረውን የጨለማ ዘመን የትግራይ መሳፍንቶች የሥልጣን ሽኩቻ በአዲስ መልኩ ነፍስ የዘራበትና ከደደቢት በረሃ ተንደርድሮ አዲስ አበባ የገባው ጽንፈኛ ቡድን መግደልን፣ ማሰርን፣ ማዋረድን በዘር ሐረግ ለማደል መርሃ ግብር አድርጎ አገር አውዳሚ ተግባር እንዲፈጽምብን ምክንያት በመሆኑ ነው። በጥላቻ የተሞላ አገዛዝ ስላመጣብን ነው። የካቲት 11 የጥፋት መርዝ የኢትዮጵያና የዜጎቿ መከራና ጣራ ማለቂያ ስላጣ ነው። በእንባና በደም የተላወሰ አገዛዝ ስላስመረረን ነው። የካቲት 11 ተጠቃሚዎች ከመጨረሻው አልቂትና ግጭት ተጠቃሚዎች ተሆኑ ይሆን? ታሪክ ይፋረደን። ድል ለኢትዮጵያ።
ወያኔና ጠባብ ጎሰኝነት ያንድ ሳንቲም ሁለት ገጽታዎች ናቸው። ጠባብና ዘረኛው ጸረ ኢትዮጵያ ሉዓላዊነት፣ ጸረ ህዝብና አንድነት፣ ማህበረ ገስገስቲ ብሔረ ትግራይ ተዋህድ የሻቢያ የበኩር ልጅና በአምሳያው የተፈጠረው የዛሬው ህወሓት የኢትዮጵያን ህዝብ በጎሳ በቋንቋስ ከመገንጠል ሀገርና ህዝብን ለመበታተን ፕሮግራም ነድፎ ደደቢት ከመሸገበት ከ1967 ዓመተ ምህረት ጀምሮ እስከዛሬው አድረስ ኢትዮጵያ ላለችበት መከራና ችግር ዳርጎታል። ኢትዮጵያና ህዝቧ ለመከራ የተጋለጡት ወያኔ ዜጎችን በጎሳችሁ ሆነኑ አንመሳሰልም ኢትዮጵያ አትበሉ ኢትዮጵያነት የለም የሚለው ፕሮፖጋንዳ እንዲሰምርለት ቅጥረኛ ባንዳዎችን ስላሰለፈ ነው። ከትግራይ ክልል ውጭ ያለውን ህዝብ በብተናቅል ውስጥ በማስገባት ዜጎች ከራሳቸው ዘር ውጭ ሌላውን ማመን የማይችሉበት ሁኔታ እንዲገቡ የፈጸማቸው ደባዎች ሰምረውለታል። زرنا قوانقوان بحل تشاقرو لأستساسرو يميكلو بحراوي مهبراوي تسسروچن لما بتعات اسوياني وش كراسات شو كل الوش مالو ييتو بيعمل كعام دروس مرز تاكلوان يكفاف لهكزاري وطالم يتقرأي النتن من النت مجنبيا تدرقو تيزوان يه مسري درقيت ولو عدرو يهيزو يمت عاسكف في مزز كفتات جنلاي ودقوان يو ياني فلسفنا بزم بزقمتا يبربرون عند النت ببتنا عفافلاي تلونال وها سيوست ياساساك انو ديلو وياني نادك امزام توتشو سيلففوت سيدقسو اللتي نبرو عراوي تهجمانجست سياشك عرروبتي نبرو بيهرا سبوشكن وياني بي يازمتا عجو وطنيوشنا سنفنيوش فاشيستوش يمي موغا قسوبت قمبوتها እንክርዳዱ መርከዞ ወያኔዎችንም ሆነ ባንዳዎችንም አግራችንንም ጨምሮ ከታላቅ ብሔራዊ ውርደት ሁላችንም ወድማንድንበት ምራፍ አድርሰውናል ያንዳንዱ ጎሳ ራስህን አድን የሚለው ወያኔያዊ ፍልስፍና ሀገራዊ አጀንዳዎችን ማንሳት በሀገር ደረጃ የሚፈጠረውን የፖለቲካ ፍርሃት ቅርጽ ለመስጠት አልፎ ተርፎም ወያኔን ከስልጣን ለማባረር የሚያስችል አመራር እንዲይዝ ለማድረግ ከፍተኛ እንቅፋት ሆኗል አግራችን ኢትዮጵያ በውያኔና በጎሰኞች ፍልስፍና ምክንያት ሀገራዊ ፖለቲካ የሚያስተሳስራቸው ለሀገራዊ ፍትሃዊ ተቋማት መፈጠር በጋራ የሚታገሉ ዘጎች መካን ሆናለች ከቅርብ ጊዜ ወዲህ የዘውግ መብቴን የማታከብር ኢትዮጵያ ተበጣጥስ በሚል አመራር ስር የተዋሃደና ጥሪ ያሰማ የመጣው የጥቂት ጽንፈኞችና አክራሪ ኦሮሞዎች እንቅስቃሴ ከውያኔ ባልተናነሰ ሁኔታ ኢትዮጵያን እየናጣት ነው ከአምስት አመቶች በፊት ወያኔ ለራሱ ዘረኛ የስልጣን እድሜ ዋስትና አድርጎ ያሰለፈው ኦነግ እንዳሜ ባሲፈለፈል ተቆየ በኋላ ዛሬ የኢትዮጵያን ህዝብ የመከራ ዘመን ለማራዘም ብቅ ብሏል ወያኔ ራሱ ከፋፍ ለህግዛ ፖሊሲ ከሰዓት ወደ ረመጥ እየጨመረው ሲሆን ለኢትዮጵያዊነትም ጨው ለራስ ስትል ጣፍጥ አልበለዚያ ድንጋይ ነው ብለው ይወረውሩሃር የሚለው አግላለጽ በጆሮው ያቃጨለ ነው የኦሮሞ ህዝብ የነጻነት ትግል እየገሰገሰ ነው የሚለው ዜና በግንቦት ሰባት ልሳኔ ሰዓት ቀለብ ከመሆን አልፎ ዲሞክራቲክ ኢትዮጵያዊ ነኝ የሚለውም ጀሌ ሁሉ ወሬውን በዝምታ ያላመጠ ነው ወያኔዎችና ኦነጎች ዘር ለይተው የተደራጁ በመሆናቸው በሌሎች ነገዶች ላይ ጥቃት ይፈጽማሉ በተለይም ሁለቱ አክራሪ ቡድኖች በአማራው ላይ ለትውልድ ተነግሮ የማያልቅ የዘር ማጥፋት እርምጃ ወስደዋል ስብና ያጡና ያውሬነት ባህሪ ያዙ እነ ጆዋር ዛሬም ለተከታዮቻቸው የሚሰጡት ትዛዝ ወያኔና ኦነግ በአማራው ላይ የፈጸሙት ግፍ ባዲስ እንዲካሄድ ነው በግራችን ወያኔና ኦነግ ባንድ የጥላቻ ፍልስፍና ይመራሉ ህዝብን ከፋፍሉ በማቆም ይመሳሰላሉ ትግሬዎች ከልለው በልዩነት እንደሚፋልሉብን ሁሉ የኦሮሞ አክራሪዎች ክልላችን አበጅተን ማኔት እንደሚኖር ማን እንደሚባረር እንወሰን ይላሉ ሁለቱም ኋላ ቀርነት ጠፍሮ በያዘው አስተሳሰብ ላይ ቆመው የዘር ስሜትን በማጠናከር በዘር ላይ ያረፈ ጥላቻን ያስፋፋሉ ሁለቱም ጽንፈኞች አማራውን ህዝብ ለድህነት ለበሽታ ለስቃይ ለመከራ ለሐዘን ለምባ በደም የተላወሰ አሳዛኝ ገጽታ እንዲሰፍንበት አድርገዋል የውያኔን ዘረኛ አምነትና ተግባር ከስር ከስር ሆነው የተማሩት የሆነ ቅርንጫፍ ድርጅቶች ወደናት ድርጅታቸው በመጠቃለላቸው ዛሬ የጆዋርን የመተላለቅ ጥሪ የሚያወግዝ የኦሮሞ ልሂቃን ማግኘት አይቻልም የውያኔ ፋሽስቶችና ዘራፊዎች አጋሮቻቸው ስግብግብነት የከፈተው ቀዳዳ በማስተር ፕላን ነጠቃን መከላከል የሚለው መነሻ ሆኖ አመጹን ቢቀሰቅስም የሆነ ድርጅቶች ከዚህ ቀደም ቀደም ሲል አራዊተ ገመንግስቱን ተንተርሰው የኛ ብቻ ነው ብለው በሚጠሩት ክልል ውስጥ የቤት ስራቸውን አከናውነዋል ትግሪዎች የትግራይነት ምንነት ወይም አይደንቲቲ መገንቢያ ለማድረግ በኢኮኖሚ ዘርፍ ላይ ቆመው ያጠናቀቁትን ያህል ባይሳካላቸው የኦሮሞ አክራሪዎች በሚያስተላልፉት ፕሮፖጋንዳ በዘር ላይ የተመሰረተ ስነ ልቦናዊ ዝግጅት አጠናቀዋል የዘራጥር በመገንባት ወያኔን በጋራ ለመታገል የሚቻልበትን ጉልበት አምክነዋል የወያኔን ዘረኝነት ለመታገል እያንዳንዱ ጽንፈኛ ድርጅት የዘረኝነት ግንብ እየገነባ በተናጠል ለታገል ቢል በዘረኛ መንገድ ወታደራዊ ጉልበቱንና ሀብቱን ያቀናጀውን ወያኔን ለማስወገድ እድሉ የመነመነ ይሆናል ጆጃኒን አካሄድ የተረዳውና በአምሳያው ተደራጅቶ እውቅና አግኝቶ የተንቀሳቀሰው የኦሮሞ ብሔርተኝነት የዲሞክራሲ ጥያቄዎችን እርግፍ አድርጎ ትቶ የሰዎችን አጥንትና ደም እየመነዘረ ሀገራዊ የፖለቲካ ስርዓት የሚፈጠርበትን ሁኔታ በመከላከል የዘውግ ማንነት ሸርተቴ ላይ ቆሞ ኢትዮጵያዊነትን የመካድ ልክፍት ላይ ወድቋል። ኦነግ የዘውግ እኩልነት ጥያቄ ከኢትዮጵያዊነት የዜግነት ጥያቄ ጋር ቅራኔ ውስጥ እንዲገባ በማድረጉ የራሱን አገር የመፍጠር ህልም ውስጥ ገብቷል። ዛሬ ከሀገራችን ኢትዮጵያ ከፊሉን ቆርሰንና ከለለን ባለቤትነት ይገባናል የሚሉት ኦሮሞዎች ካፈ ታሪክ ዘመን ተሸጋግረን ታሪክ በመዘገብ ከሰፈረበት ወቅት ያለፈውን ካነሳን የዋቢንና የጁባን ወንዝ ተከትለው ወደ ደቡባዊ ኢትዮጵያ የገቡበት ዓመተ ምህረት በ14ኛው መቶ ዓመት ባጼ ይስሐቅ ዘመነ መንግሥት ነበር ሲሉ የኦሮሞ ተወላጅ የሆኑትና በዘመነ ንጉሥ ኃይለ ሥላሴ የገንዘብ ሚኒስትር የነበሩት አቶ ይልማ ደሬሳ በመጽሐፋቸው አትተውታል። አለቃ ታዬ የዚህኑ ነገድ ታሪክ ባተቱበት መጽሐፋቸው ኦሮሞዎች ከአጼ ይስሐቅ ዘመነ መንግሥት ቀደም ብሎ ሜጫ ከሚባሉ የኦሮሞ ጎሳዎች መካከል ተሰደው ለአጼ አምደ ጽዮን የጌታ ማደረጃቸውንና ይህም ንጉሠ ነገሥት በጣና ባሕርና በዳሞ መካከል ርስ ተሰጥቷቸው በዚያው እንደ ቀሩ ጽፈዋል። አቶ ይልማ ደሬሳ በመጽሐፋቸው ላይ ኦሮሞዎች ወደ ኢትዮጵያ የመጡበትን ሁኔታና ጊዜ በገለጹበት መጽሐፋቸው የአፍሪካን ቀንድ ለቀው በሁለቱ ወንዞች መካከል በቤናድር ሰፍረው ከኖሩ በኋላ እንደገና በሶማሌዎች ወረራ ምክንያት ወደ ሰሜን ምዕራብ መሰደድ የጀመሩት የኦሮሞ ሕዝቦች በዋቢ ሸበሌና በጁባ ወንዞች መካከል ከሚገኘው የቤናድር ወደብ አንስቶ በስተ ምስራቅ እስከ ባሌ፣ በስተ ደቡብ እስከ ሰሜን ኬንያ፣ በስተ ሰሜን እስከ አባያ ሐይቅ ባሕርና ወለሉ ተራ ድረስ ሰፍሮ ይገኙ እንደነበር ጠቅሰዋል። በመቀጠልም ወደ ኢትዮጵያ ወይነ ደጋ ለመግባት የዋቢ ሸበሌን የዋቤንና የዱባን ሸለቆ ተከትለው አባያ ባሕር ዙሪያና ወላቡ በደረሱበት ጊዜ ማርና ወተት የሚፈስበት በመሆኑ ተደስተው ኖረዋል ብለዋል። ዝናቡ የማያቋርጥ የግጦሽ ሳር የማያልቅ ለከብቶቻቸው አምቦ ወይም ሆራ ባያሌው የሚገኝበት አገር በመሆኑ ሰፈራ አካሄዱበት። ከአገሪቱም ልምላሜ ሌላ ይህ አውራጃ ጠባጫሪ ከሆኑ ከሶማሌ ጎሳና ከባንቶዎች ጉርብትና የራቀ በመሆኑ የወላቡ ሰፈር ለኦሮሞ ሕዝብ ምድረገነት ሆኖ በሰላምና በምቾት መኖሩን ጀመሩ። አየሩ እንደ እሳት ከሚያቃጥል ከህንድ ውቅያኖስ ወደብ ለቀው የመጡት ሕዝቦች ለምለምና ቅዝቃዜ በሆነው ወይነ ደጋ ጤናማና ካለብርቱ የሆነ ትውልድ ሆነው ለመራባት ቻሉ ሲሉ አቶ ይልማ ደሬሳ በመጽሐፋቸው ላይ አስፍረዋል። ከዚህ የመፍለስና የመስፈር ክፍለ ዘመን በኋላ ያለ ሁኔታ የተጠናቀቀው ከሐረር በኩል በቱርክ መሳሪያና ወታደራዊ ድጋፍ የተንቀሳቀሰ የውስጥ ወረራ ሲካሄድ በወቅቱ የሰፈረው ሕዝብ ወደ ሰሜን በመግፋት አዲስ ሰፈራ ለማበጀት ችሏል። ኢትዮጵያ ከ1517 እስከ 1567 ከአንድ ወረራ ወደ ሌላ ወረራ እየተሸጋገረች ኖራለች። የሕዝብ ውህደት ከዚያን ጊዜ ወዲህ ለረጅም ጊዜ ተካሂዷል። ከዚህ ዘመን በኋላ የኢትዮጵያ ነጻነትና አንድነትን ለመጠበቅ ደረጃ ሁሉም አስተዋጽኦ አድርጓል። ማንኛውም ኢትዮጵያዊ ዜጋ የትኛውም ክፍለ ሀገር አገሩ እንደሆነ ያምናል። እዚህ ላይ ታሪክን የምንጠቅሰው ኦነግ ኦሮሚያ ብሎ የሰየመውን አምሉካዊና ምትሃታዊ የአገር ስም የግዛትነት ባለቤትነት እንደሌለው ለማስረገጥ ነው። በመከፋፈል አባዜ ንክሻ እንድንጠመድ ያደረገን ወያኔ ቢሆንም የወያኔን ርኩስ ዓላማ ተከትሎ በአገርና በሕዝብ ስም ላይ መዝመት የሚወገዝ ነው። ስለ ባላገርነት መብት ስንነጋገር ግልጽ መሆን የሚኖርበት ብርቱ ጉዳይ አለ። ሰዎች ለሚኖሩበት አገር ባለቤት የሚያደርጋቸው ምንድን ነው? ከሌሎች ቀድሞ በቦታው መገኘት የባላገርነት መብት የሚያሰጥ ከሆነ ኦሮሞዎች ከቤናድር ከመነሳታቸውና ወላቦ ወደ ኢትዮጵያ ከመግባታቸው በፊት ዛሬ የሰፈሩባቸው ቦታዎች ባሌ፣ አሮሲ፣ ሲዳማ፣ ወለጋ፣ ሐረር ወዘተ በአማሮችና በሌሎች ነባር የኢትዮጵያ ሕዝቦች የተያዘ ምድር ነበር። ስለዚህ ኦሮሞዎች ዘግይተው በ16ኛው ክፍለ ዘመን የደረሱ ስለሆነ እንደ ነባር ሕዝቦች የባላገርነት መብት ላይኖራቸው ነው። ይህ ደግሞ የኦሮሞን ኢትዮጵያዊነት ሊያስክደን ነው። በሌላ በኩል ተቀባይነት ባገኘው በዓለም አቀፍ የዜግነት ሕግ መሠረት የሚኖሩበት ወይም የተወለዱበት አገር አገራቸው ነው ብለን ካመንን ኦሮሞዎች ነዋሪዎቹን አባረው ከሰፈሩበት በኋላ የተባረሩት ዜጎች አገር ሰላም ሲሆን መጥተው የሰፈሩበት ነዋሪዎች የአገሩ ባለቤትነት መብት አላቸው። ስለዚህ ቀድመውም የኖሩበት ሆኑ ኋላ የመጡት ህዝቦች የባላገርነት መብታቸው እኩል ነው። በሰላይና በአንድ ግዙፍ መዳፍ ስር ባደረች አገር ንቅናቄው መስፋፋት መቻሉ ስውሩና ሚስጥሩ አንድና አንድ ብቻ ነው። ለኦነግ ዓላማ የቀረቡ ቅስቀሳዎች ያስገኙት ውጤቶች ናቸው። ባሳለፍነው ሩብ ክፍለ ዘመን በደምና በዜግነት ለቆመው ጠንካራ አህዳዊ ማንነታችን ኢትዮጵያዊነታችንን የሚሽሩ ቅስቀሳዎችን ከበቂ በላይ የተሰበከበት አገር ኢትዮጵያ ነች። ሞትና ስደትን ለተሻለ ኢትዮጵያ ልናውለው ባለመቻላችን የዘውግ ፖለቲካ አፍጦ እንዲወጣ ተደርጓል። የየብሔሮች ሊቃኖችን መካከል ቢሆን በየክልሉ እየተነሳ ካሉ የማንነት ጥያቄዎች ጋር መቆራኘት አንድምታ ገኗል። በወያኔና በኦነግ የሚፋለሰውና የሚፈርሰው ማኅበራዊ ስሌት የሚናደው ሀገራዊ ማንነት፣ ወያኔዎች እንዳምባሻቸው የሚቆራርሱት መሬት፣ በሽያጭ የሚተላለፉ የሀገር ሀብት፣ የትውልድ ብኩንነትና አገር ጥሎ መጥፋት መምረጥ አማራጭ ነው የሚለው ትውልድ ስናገናዘብ ዘግናኝ የመዓቱ ጊዜ እየቀረበ መምጣቱን ይጠቁመናል። በህዋት የብረት ክንድ ያሳለፍናቸው ሩብ ክፍለ ዘመን አማራውን ለመከራ ያጋለጠ መሆኑ እየታወቀ ሌሎቻችንም ያገዛዙን ግፍ እንደየድርሻችን እንጋራ የሚለው ጥሪ ታማኝነት የለውም። ስለ ቀጣይቱ ኢትዮጵያችን ምላሽ የለውም። የኦሮሞ ድርጅቶችና ተከታዮቻቸው ሰሞነኛ ጥሪ ኢትዮጵያን ወደ ዲሞክራሲ በሚወስደው ረጅም ጉዞ ውስጥ እንዲገባ ካላደረገ ኢትዮጵያዊነት ዝምታውን ሰብሮ ሊያብር አይችልም። የኦሮሞ ጥያቄ ከሌሎች ተለይቶ ለብቻው እልባት ሊያገኝ አይችልም። ከኦጋዴን እስከ ራያና አዘቦ፣ ከጋምቤላ እስከ አፋር፣ ከደቡብ እስከ ሰሜን ያገዛዙ ምህረት አልባ ክንድ ህልውናውን ያላደቀቀው የትኛውንም ቋንቋ ተናጋሪ መገኘት ዘበት ነው። አገዛዙ ለትግሬዎች ብቻ የተመቸ ነው። ወያኔን ባቆሙት ግልገል ፋሽስት ድርጅቶች መካከል የመከፋፈል አዝማሚያ ቢታይም ያገዛዙን አወዳደቅ ያፋጥናል የሚለው ግምት የተቻኮለ ድምዳሜ ነው። ባለብረት እጁ ህወሓት ጥቅመኞቹን አሰባስቦ አምባገነናዊ ሆኖ ከመቀጠል የሚገታው ኃይል ይኖራል ብሎ መጠበቅ የዋህነት ነው። ወያኔና አጋሮቹ ትከሻ ለትከሻ ቢገፋፉም ይህ ሁኔታ የተከሰተው አብዛኛው የኢትዮጵያ ሕዝብ በኦነግ ቅስቀሳ ላይ ጥርጣሬ ስላለው ነው። ከበዛም በፈዘዘ የተቃውሞ እንቅስቃሴ ወያኔዎች ቢደናገጡም ስር ነቀሉ ለውጥ መሪ የለውም። የክፍፍል መንፈሱን ክፍተት ለፖለቲካዊ ግብ በመጠቀም ያገዛዙን የዝምታ መክሰም ለማፋጠን የራሳችን የቤት ሥራ ማጠናቀቁ ቀዳሚ ጉዳይ ነው። የኢትዮጵያን ህልውና በደለደለ መሠረት አጽንተን ለቀጣዩ ትውልድ ለማሸጋገር አንድ ብቸኛ አማራጭ ብቻ ነው ያለን። ለዚህ ዘመን ለጣለው ትውልዳዊ የማንነት ዕዳ ክንውን ተቀዳሚ ተግባር ወያኔን በቃህ ብለን ለማስቆም አገራችንን ከትርምስ ማዳንና ሕዝባችንንም ለፍትሐዊ ዲሞክራሲያዊ እኩልነት፣ ለዲሞክራሲያዊ ሥርዓት ጎዳና ውስጥ እንዲገባ ማድረግ ከሆነ አሰላለፋችን፣ ምርጫችን አንድ ብቻ ነው። እሱም ኢትዮጵያዊነት ላይ በቆመ ብሔራዊ አጀንዳ መጠቃለል ብቻ ነው። በዜግነት ላይ ብቻ የሚቆም ማዕከላዊ መንግሥት የሚያበጅልን ሆደ ሰፊ፣ ከሴራ የነጻ፣ ከጥላቻ የተፋታ፣ ከቂም በቀል የራቀና አቻችሎ የተጋረጠውን አደጋ የሚያሻግር አመራር የግድ ያስፈልገናል። እያዘገመ ከሚከስመው ወያኔ በጎ ነገር አይተርፈንም። ከዛሬ ወደ ነገ የሚወስድን ድልድይ በጠንካራ ማኅበረ ፖለቲካዊ ጡቦች የሚያዋቅር አመራር ያስፈልገናል። ያሳለፍናቸው የምዕት ዓመታት ሀገራዊ መከራዎች ክምር ችግር አሸክሞናል። በፊታችን ላይ ያለው የመከራ ዋሻ በአንድነታችን ላይ ጸንተን ወያኔን አባረን ለመሻገር ካልተስተካከል ወደ መበታተን የምንቃረብበትን የተጠመደ የሰዓት ቦምብ ዕድሜ እንደሚያፋጥነው ለማስገንዘብ ነብይ መሆንን አይጠይቅም። ድል ለኢትዮጵያ ሕዝብ።
አድማጮቻችን የዛሬውን የካቲት 13 2008 ዓመተ ምህረት ወይንም የፌብሩዋሪ 21 2016 ስርጭታችንን ለማጠናቀቅ ጥቂት ደቂቃዎች ይቀሩናል። የዛሬውን ስርጭታችንን ያስተናገድናችሁ ተኮላ ወርቁ ሞላ፣ እኔም የቴክኒኩን ድጋፍ የሰጠሁት ቴዎድሮስ በቀለ። ደና ቆዩልን፣ በዚሁ እንሰናበታችኋለን። ድል ለኢትዮጵያ ሕዝብ።
Я думаю, что мне нужно. Просто ты хоть куда-то Shine.